አብሲኒያ ነው ዋና አላማው በደረጃ አማካኝነት የኢትዮጵያ ህጎችንና የፍትህ መረጃዎችን ለተጠቃሚዎች ማድረስ በዚህ የሚካተቱት አንደኛ የፌደራልና የክልል ህጎችን ጠቅላይ ፍርድ ቤት የሰጣቸው የሰበር ሰሚ ችሎችን እሱም በዋናነት ለተጠቃሚ እናቀርባለን። ሌሎቹ ደግሞ እነዚህን ህጎች የሚያብራሩ ወይ የሚተነትኑ ወይም ደግሞ ጉድለት አለባቸው ይሻሻሉ የሚባሉ ጽሁፎች የሚለቀቁበት ነው። ሌላ መብትና ግዴታውን ይወቁ የሚል እና የተለያዩ ለህግ ባለሙያዎች እንዲሁም ለህግ ባለሙያ ላልሆኑ የተለያዩ መረጃዎችን የምናደርግበት ነው።
በዚህ አገልግሎት ቀዳሚ ከሆኑት መካከል አንደኛው ይሄ አቢሲኒያ ሎ የተሰኘው የህግ ድረገጽ ነው። መቼ ተቋቋመ? ድረገጹንስ እንደው ለመጀመር መነሻ የሆነው ጉዳይ ምንድን ነው? ሀሳቡ እንዴት ተጠነሰሰ?
ሀሳቡ የመነጨው መቀሌ ዩኒቨርሲቲ በነበርኩበት ሰዓት ህጎች ስንፈልግ ኦንላይን ላይ በድረገጽ አማካኝነት ማግኘት አለመቻላችን፣ አንደኛ መቀሌ ከአዲስ አበባ ሩቅ ነው፣ ሁለተኛ ደግሞ ህጎቹን የመሸጫ ሱቅ የነበረው ቦክ ብርሃንና ሰላም 4 ኪሎ አንድ ቦታ ነበረ። ስለዚህ በጣም እጥረት ስለነበረብን ለምንድን ነው ህጎቹን ኦንላይን በቀላሉ ማናገኘው? ሌሎቹን በጣም በቀላሉ እናገኛለን። የሌላ ሀገር ሰርች ስናደርግ በተለይ የኮመን ሎ ጁሪስዲክሽን የሚባሉት የእንግሊዝ እና እንግሊዝ ቅኝ ግዛት የገዛቻቸው የቀድሞ ሀገራት እንዳለ ህጎቻቸው አንደኛ እንግሊዝኛ በመሆኑ፣ ሁለተኛ ደግሞ ኦንላይን በመስራታቸው የእነሱን ነው ምናገኝ። እኛ ደግሞ ብዙ ህጎቻችን ፈረንሳይና ፈረንሳይ የገዛቻቸው ሀገር ነው። አንደኛ የቋንቋ ችግር አለብን፣ እሱን አክሰስ አድርገን ማየት አንችልም። ሁለተኛ የራሳችን የህግ መሸጫ ሱቅ ሁሉ ለኢትዮጵያ ህዝብ 2 ቦታ ብቻ ነው። ከዛ ከወጣ በኋላ ፍትህ ሚኒስቴር ገብቶ ፍትህ ሚኒስቴር በአጋጣሚ ሆኖ ኃላፊነቱ ህጎችን ለተጠቃሚዎች ተደራሽ ማድረግ የሚል አላማ ያለው እኔ በአጋጣሚ የገባሁት የህግ ጥናት ማርቀቅና ማስረስ ዳይሬክቶሬት የሚባል ነው ያገባው። ስለዚህ ለብዙዎቹ ህጎች አክሰስ ኖረኝ ማለት በጣም በትልቁ ፕላትፎርም አድርጎ ነው ያለው።
ከዚህ ስራ ጋር ተያይዞ እውቅናና ማበረታቻ እንዳገኛችሁም ሰምቻለሁ። በምን ዘርፍ ነው እውቅናውን ያገኛችሁ? ሽልማቱስ የተበረከተላችሁ ከማን ነው?
ሳውዝ አፍሪካ ሊ የሚባለው አለ፣ ሌጋል ኢንፎርሜሽን ኢንስቲትዩት የሚባል ዩኒቨርሲቲ ኦፍ ኬፕ ታውን ስር ያለ አንድ ተቋም አለ። ምንድን ነው የሚያደርገው? ተመሳሳይ ነው። በአፍሪካ ውስጥ ህጎቻቸውን ኦንላይን ማድረግ በየዘርፉ ተፋፍሎ ህጎቻቸውን ኦንላይን ማድረግ ነበረ። ይህን ኢኒሽቲቭ ይሰሩ ነበር። በአጋጣሚ ነው ኢትዮጵያ ላይ ይህንን ሲፈልጉ አቢሲን ያሉ አገኘ፣ ወደዛ ጋበዙን። ሄድኩኝ እዛ የእኛን ተሞክሮ አስረዳናቸው። በጣም በሚገርም ሁኔታ ፖኬት ሎ የሚባል ማንኛውም ሰው ያለ ኢንተርኔት አንደኛው ችግር የነበረው ወቅቱ ኢንተርኔት ችግር ነው። እኛ ኦንላይን ብናደርገው ክፍለ ሀገር ያሉ ሰዎች ግን በኢንተርኔት ችግር ምክንያት ዳውንሎድ ማድረግ አልቻሉም፣ መጠቀም አይችሉም ነበረ። ምክንያቱም ስካንድ ነው የሚደረጉት ህጎቹ እና ፋይል ሳይዛቸው ትልቅ ስለሚሆን ከዛ ተነስተን ኦፍላይን የሚሰራ ፖኬት ሎ የሚል ስያሜ የሰጡት እነሱ እና የኛን አይዲያ ወስደው አክሮስ አፍሪካ ላይ በአሁን በደንብ እየሰሩበት ነው። ለእኛ ደግሞ ሪኮግኒሽን ኢኖቬሽን ላይ ያው ለፈጠራ ጥሩ ፈጠራ ነው በሚል ዋንጫና የተወሰነ የገንዘብ ሽልማት አደረጉልን። ያንን የገንዘብ ሽልማት ደግሞ ይዘን ሰበሮቹን ወደ እንግሊዝኛ ተረጎሙ ናቸው። በተለይ ለዩኒቨርሲቲዎች ትልቁ የሚያስቸግራቸው ሰበሩ ውሳኔ የሚሰጠው በአማርኛ ነው። ለምታውቀው ፌዴራሊዝም ውሳኔዎቹ በተለያዩ ቋንቋዎች መኖር አለባቸው። እሱን እንኳን ባንችል እንደው ለመማር ለማስተማሩ ግን ከሌላው ዓለም እያነጻጸሩ ለመስራት 11 ሰዎች የሚሆኑ ቀጥረን ሰበሩን ወደ እስከ ቅጽ 17 ድረስ ቀየርንበት ነው።
እስቲ ህልማችሁን ንገረኝ። ይህንን ድረገጽ የት ላይ ማድረስ እንደምትፈልጉ አጋራኝና ይህንን እስካሁን ድረስ ከማሳካት ያገዷችሁን የተወሰኑ ተግዳሮቶችም እስቲ አጫውተኝ።
እኛ ወደፊት መሆን የምንፈልገው ለጠበቆች፣ ለዳኞች፣ ለአቃቤ ሕግ እንዲሁም በህግ ሙያ ውስጥ ለተሰማሩ ሁሉ ተቀዳሚ የህግ መረጃ ምንጭ መሆን እንፈልጋለን። ወደፊት ከተፈቀደና ደግሞ የኛ ሲስተም አላ ያደረግን ከሆነ እስከ ሰርተፍኬሽን መሄድ እንፈልጋለን። በእነዚህ ሂደት ውስጥ ያጋጠሙ ችግሮች ብዙ ናቸው። አንደኛ መረጃዎችን ለማግኘት በምናደርገው ጥረት ውስጥ ብዙ የተሳካ አይደለም። መመሪያዎችን ለማግኘት በጣም ተቸግረናል። አንደኛ መስሪያ ቤቶቹ መመሪያው እንዳለ ያውቃሉ፣ ግን መመሪያ የት እንዳለ አያውቁም። አንደኛው ችግር እሱ ነው። ሁለተኛው ደግሞ ህጎቹን የምናገኘው እዚህ በትልልቆቹ አዋጆችም ደንቦችም ቢሆኑ ብርሃንና ሰላም ሄደን ወይ ገዝተን ከዛ እስካን አድርገን ነው፣ ወይም ደግሞ የህዝብ ተወካዮች ምክር ቤት በድረገጹ አሁን ነው የተሻሻለው። አሁን ከቅርብ ጊዜ ጀምሮ ኦንላይን ያደረጉታል። እሱም በየጊዜው አይሰራም። ሁለተኛው ደግሞ የምንሰራውንም ስራ አለመረዳት አለ። ኦንላይን ማድረግ ስራ ነው ብለው የማያስቡ ብዙ ባለሙያዎች አሉ። ሶስተኛው የስራችንን ተቀማን የሚል ፊሊንግ ያላቸው አንዳንድ ባለሙያዎች እና ዲፓርትመንቶችም አሉ። እሱ እኛ ላይ ሁሉ ተጽዕኖ ፈጥሮብን